voice of America.
ለጥያቄው መልስ የኢትዮጵያ የመንግስት ኮሙኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በኢትዮጵያ ወቅታዊና የተለያዩ ጉዳዮች ላይ ላተኮሩ ጥያቄዎቻችሁ መልስ እየሰጡ ነው። ዶክተር ነገሪ የሰጧቸው መልሶች የመጀመሪያ ክፍል ትናንት ቀርቧል። አሁን ሁለተኛው ክፍል ይቀርባል። አዘጋጅና አቅራቢዋ ትዝታ በላቸው ነች።
ኮማንድ ፖስቱ ከህገ መንግስቱ ውጪ ነው የሚሰራው የሚለውን ሰዎች የሚያቀርቡት ሐሳብ ምንድነው? ለምሳሌ አንድ ሰው በኢትዮጵያ ህገ መንግስት ላይ እንደተቀመጠው ከተያዘ በኋላ በ48 ሰዓት ፍርድ ቤት መቅረብ አለበት። ሰዎች የሚታሰሩበት ሁኔታ እንኳን በራሱ በኢትዮጵያ ቴሌቪዥን የተላለፈ ዝግጅት እንደሚያሳየው ሰዎች የታሰሩበት ሁኔታ በጣም ኢሰባዊ የሆነ መጸዳጃ የሌለበት፣ የመጠጥ ውሃ የሌለበት፣ ቤተሰቦች የመጎብኘት እንኳን እድል የሌላቸው ሁኔታ ነው። እና አያይዘው ሊመልሱልኝ ይችላሉ። ወደ ቀጣዩ ጥያቄ ልሂድ። አቶ ኢብሳ ጉርሱም የተባሉ ከሳውዲ አረቢያ፣ የኔ ጥያቄ የኢትዮጵያ መንግስት እርሱን የሚደግፈውን ድምጽ ብቻ ነው ተቀብሎ የሚያስተናግደው እንጂ የሚነቅፈውን ወይንም ሌላ አመለካከት የሚሰጠውን በስራው ላይ ወይንም በፖሊሲው ውስጥ አያካትትም የሚል ጥያቄ አቀርበዋል። እዛ ላይ አስተያየቱን ጠይቃለሁ። በድምጽ ደግሞ የቀረበ አለ ስለ ሚዲያና እሱንም ላሰማዎት።
የኢትዮጵያ መንግስት በተደጋጋሚ ጊዜ የአሜሪካ ሬዲዮ ጣቢያና የጀርመን ሬዲዮ ጣቢያ የአማርኛ አገልግሎት የአሸባሪነት አይነት ወይም ሀገር የሚያስተራፍስ አይነት መልእክት ያስተላልፋሉ በሚል ለመዝጋት ጥረት ሲያደርግ መቆየቱን በተለያየ መረጃ ማረጋገጥ ይቻላል። ለዚሁም ደግሞ ቅድሞው ጠቅላይ ሚኒስትር ባለሙያዎች እንዲዘጉ ትእዛዝ እንዳስተላለፉና ነገር ግን ባለሙያዎቹ ገና በሙከራ ላይ ናቸው ለመዝጋት ብለው ሲናገሩ ነበርና አሁን እነዚህ ሬዲዮ ጣቢያዎች ነገር የሚጭሩ ወይም የሚያበጣጡ መልእክት ያስተላልፋሉ ወይ? እንደ ባለሙያ ሰው በዚህ ጆርናሊዝም ወይም በማስ ሚዲያው ላይ የፒኤችዲ ዲግሪ ያለው ሰው ስለሆኑ ከእውነቱ ከጽንፉ ስንነሳ እውነት እነዚህ ሬዲዮ ጣቢያዎች ያስተላልፋሉ ወይ? በወቅቱስ የሀገሪቱ ጠቅላይ ሚኒስትር ይህን ሲያስተላልፉ እሱ እንደ ምሁርነቶ እንደ መገናኛ ብዙሀን ከፍተኛ የትምህርት ተቋም አሰልጣኝነቶ በዛም ሰዓት የሰጡት አስተያየት የለም ወይ? አሁንስ ስለዚህ ምን ይላሉ? በዚህ አይነት ሁሉም ሚዲያ በጥዋት የሚባል ከሆነ እንዴት ሊያድግ ይችላል? ህብረተሰቡ ውስጥ ትክክለኛ መረጃ እንዴት ሊያገኝ ይችላል?
እሺ ዶክተር ነገሪ።
አመሰግናለሁ ትዝታ። ያው እንደምታውቀው አሁን ለአነሳሽው ቁጥጥር ስር የዋሉ ሰዎች አያያዛቸውን በተመለከተ ቅድም እንደገለጽኩት በሂደት ተጣርቶ የተመለሱ እና ቤተሰቦቻቸው የተቀላቀሉ እንዳሉ ከዛም ባሻገር ደግሞ ክስት ሊቀርብባቸው የሚገባ ክስት እየቀረበባቸው እንደሆነ ነው ያለኝ መረጃ። ከኮማንድ ፖስቱም ጋር ዞሮ ዞሮ የመንግስት አካል ነው፣ ሌላ መንግስት አይደለም። ኮማንድ ፖስት ማለት የህገ መንግስቱ የሰጠውን ስልጣን ነው በስራ ላይ የሚያውለው ማለት ነው። ስለዚህ ከእኛ ጋርም ግንኙነት ይኖራቸዋል። ስራው የጋራ ስለሆነ ግዴታ መረጃ ከእኛ ጋር እንለዋወጣለን ማለት ነው። ስለዚህ በሰብአዊነት መያዝ አለባቸው። አንድ ሰው ተጠረጠረ ማለት ወንጀለኛ እንዳልሆነ ይታወቃል። የተነሱትን ግን ቅድም እንደገለጽኩት ይህንን ጉዳይ የሚመለከት ገለልተኛ የሆነ ኮሚቴ ስላለ የእነሱ ሪፖርት ጠብቀን ብንሰማ እየተሻለ ነው መስለን። ሶስተኛ ላይ አቶ ኢብሳ ያነሱት የኢትዮጵያ መንግስት እሱን የሚደግፈውን ብቻ ነው የሚያስጠጋው ለሚባለው፣ ባለፈውን የታሪኩን ትተን በአሁኑ ጊዜ መንግስት እያደረገ ያለው ነው የወሰደ ያለውን እርምጃ ብናይ ጥሩ ይመስለኛል። በተለይ አሁን ጥልቀት መታደስ በማለት መንግስት እየወሰዳቸው ያለው እርምጃ እንደሚያሳየው አንድ ሰው ህዝብን ለማገልገል ግዴታ የመሪው ፓርቲ የኢህአዴግ አባል መሆን ግዴታው አይደለም። ምክንያቱም ራሱን በሚፈትሽበት ጊዜ ስልጣን ወይ ደግሞ የፓርቲ አባልነትን ምክንያት በማድረግ ስልጣን ያለአግባብ ሲጠቀሙ የቆዩ ሰዎች ስላሉ እነሱ ተጠያቂ መሆን እንዳለባቸውና ማንም ኢትዮጵያዊ ዜጋ ብቃቱ ካለውና በስራ ውጤታማ ከሆነ ዜጎቻችንን እንዲያገለግል እድል እንደምሰጠው አሁንም ደግሞ ይሄንን ባይን ያያየን ያለ ነው ማለት ነው። ስለዚህ ምናልባት በፊት ነበረውን ስትን ለወደፊት ሀገሪቷ ወዴት እየሄደች ነውና ምን አይነት ምጃ ነው እየተወሰደ ያለው መንግስት ምን አይነት መንግስት ነው የሚለውን ቢናይ እየተሻለ ይመስለኛል። ሌላው ከቪኦኤ ጋር ታይዞ የተነሳው የሰዎችን አስተያየት የመሪዎችንም ቢሆን አስተያየቱ በሚሰጥበት ጊዜ የነበረውን ሁኔታ በመረዳት ብንገነዘብ ጥሩ ይመስለኛል። ያኔ ቪኦኤ ላይ የተሰጠው አስተያየት በጊዜው አስፈላጊ ሆኖ ስለተገኘ ሊሆን ይችላል። አሁን ላይ ሆነን ደግሞ እንደ ግለሰብ የጠየቁኝን እንደ አንድ ባለሙያ ምን አይነት አስተያየት አለ ለሚሉት እንደምታወቀው አሁን ዛሬ ከቪኦኤ ጋር ነው እየተነጋገረን ያለን ማለት ነው። እንደ መንግስት የትኛው ሚዲያ ለኛ ጠላት አይደለም። የትኛውም ዓለም አካባቢ ይኑር የትኛውም ዜጋ የኢትዮጵያ ዜጋ ለኢትዮጵያ መንግስት ጠላቱ አይደለም። ችግራችን አስተሳሰብ ነው። የዜጎቻችንን ጥቅም የሚጎዳ የሀገር ሉዓላዊነት የሚጎዳ ከሀገር ሉዓላዊነትና ከዜጎቻችን የማደግ የመለወጥ ፍላጎት ጋር የሚቃረኑ እንትስ የገቡትን ሰዎች ይብስተካከሉን ይፈልጋለን። ከዛ ውጪ ቢኦኤም ጭምር የኢትዮጵያ መንግስት ጠላት እንዳልሆነ መታወቃለበት። ምክንያቱም እኔ እየሰራው ያለው የመንግስት አካል ሆኜ ነው እየሰራው ያለው በቢኦኤ አሳብ ምን ተጠው። በተጨማሪም ደግሞ ከኔ በፊት የነበሩትም እንደዛው ይሰጡ ነበር። በተለያዩ ቢሮዎች ሰሩ የነበሩ ሰዎችና ያሉ ሰዎች ከቢኦኤ ጋር መረጃ ለቢኦኤ ይሰጡ ነበር እየሰጡም ነው ማለት ነው። ስለዚህ ጊዜው የፈለገውን አስተያየት በዛው ጊዜ ውስጥ ብንረዳና ዛሬ ግን የምንፈልገው ምንድነው መረጃ ይሄንን ተቋም ወይ ደግሞ ቢኦኤን የሚያዳምጡ ዜጎቻችን መረጃ መስማት አለባቸው ብለን ነው የምናምነው። መረጃውን የምንሰጠው ግዴታ ለቢኦኤ ተብሎ ሳይሆን ቢኦኤን ለሚጠቀሙ ዜጎቻችን ብለን ነው ማለት ነው። ስለዚህ ይሄንን በዚሁ መልኩ ብንረዳ ጥሩ ይመስለኛል። የትኛውም ሚዲያ ደግሞ በአግባቡ ስንጠቀምበት ለህዝብ ጥቅም ይሆናል። በአግባቡ ካልተጠቀምንበት ደግሞ ለህዝብ ጉዳት ሊሆን ይችላል። ሚዲያ ደግሞ ተመራጭ የሚያደርገውም ስራው ስለሆነ ይዘቱ ስለሆነ በዛ ላይ ፎከስ ብናደርግ ጥሩ ይመስለኛል።
በጣም አመሰግናለሁ ዶክተር ነገሪ። ይሄ ጥሩ ጅምር ነው ለኛም ቢሆን። ወደ ቀጣይ ጥያቄ ልለፍ። ጥያቄያችን በፌስቡክ ነው ጥያቄ ያደረሱን ሰይድ ኑሪያ ይባላሉ። በአገሪቱ ለተፈጠረው ችግር እንደ መንግስት አባባል የውጪ መንግስታትና የጥፋት ኃይሎች በተጨማሪ በስልጣን ላይ ያሉት አካላት ስልጣናቸውን ለራስ ጥቅም ማዋል ወዘተ ማለቱ ይታወቃል። መንግስት ማለታቸው ነው። በዚህ መሰረት ችግር አለባቸው ተብሎ የታሰቡትን ሚኒስትሮች እስከ ታችኛው አመራር ያሉትን ከቦታው ማንሳቱ ግልጽ ነው። ይሁንና ችግር አላቸው ተብሎ ተነሱ ባለስልጣናት ተጠያቂ ሲሆኑ አልታየም። ለምን? እንዲሁም ችግር አለባቸው ተብሎ የተነሱ ባለስልጣናት ከመጠየቅ ይልቅ ወደ ተሻለ ኃላፊነት ቦታ በአምባሳደርነት እንዲሾሙ ነው የሚታየው። ይሄ አካሄድ ችግሩን ከመፍታት ይልቅ አጥፊዎችን ማበረታታት አይሆንም ወይ? ስርነቀል ለውጥ ማለትስ የቦታ ለውጥ ነው ወይ ይላሉ። እርሶ እንግዲህ ቀደም ብለው ይሄ ስርነቀል ለውጥ እየተካሄደ ነው የሚሉት፣ ጠያቂያችን ግን አልተካሄደም፣ ጥፋት ያጠፉ ሰዎች ተጠያቂ አይደሉም ይላሉ። ከሙስና ጋራ በተያያዘ የቀረበ ጥያቄ አለ ላሰማውት።
ተናፈለን በኮንከሽን ሚኒስቴር ዶክተር ነገሬ ለእንደረሳቸው በጣም ላመሰግናቸው ወዳለው በቀረው ቀን ነው ሹመቱን ያገኙት። ሁኖም ግና ምን ለሚያረጉ እንዳሰቡ በጣም አስቸጋሪ ነው። እኔ ከአንድ ወር በፊት ነው የመጣሁትኝ። አንድ ወር ሁኖኛል እዛ ኢትዮጵያ ነበር። በጣም ከፍተኛ የሆነ የቢሮክራሲና የሙስና ችግር አለ። መታወቂያ ለማግኘት እስከ አመት የሚጠብቁ 6 ወር አመት የሚጠብቁ አሉ። 200 ብር የከፈሉ ደግሞ በቀጥታ ከቤታቸው ይመጣላቸው አሉ። በሚደረጉት ነገሮች ሁሉ በተለይ የላይኛው አካል መመሪያውን፣ ህጉን፣ ፕሮግራሙን ያወርዳል፣ ግን እታች ተፈጻሚነት የለውም። አንድ ሰው አጠፋ ተብሎ እንኳ ልዩ የሆነ ምርመራ ተደርጎ ምናምን ብሎ አይቀጣም። ከቦታ ወደ ቦታ ብቻ ነው የሚዘዋወረው እና ይህ ነገር እስከ መቼ እንዲሆነ ይቀጥላል እና ህዝብ አመጥ አነሳ ብዙ ነገር እንደዚህ ያደረገ አይፈርድበት።
አሁን አንዱ የመጀመሪያው ሰይድ ኑሪያው ያነሱት ጥያቄ ነው። ያው መንግስት ተአድሶ ሲያመጣ የራሱ ምክንያቶች አሉት። መንግስት ራሱን ማየት አለበት። ነገር ግን እንደ ማይክል ማየት ያለብን ለህዝብ ፈጣን አገልግሎት መስጠትና መሪ መሆን ማለት ፖለቲከኛ መሆን ማለት መሰረቱ የግል ጥቅም ሳይሆን ለህዝብ አገልግሎት መስጠት እንደሆነ ተሰምሮበታል ማለት ነው። ስለዚህ በዚህ ምክንያት አንዳንድ ሰዎች ተገምግሞ ካላፊነት እንደነሱ ሌሎች ደግሞ ውጤታማ ሊሆኑ ይችላሉ ወደ ተባሉበት የተቀየሩበት ሁኔታ አለ። ነገር ግን አንድ ነገር መረዳት ያለብን የታድሶው ሂደት ተጠናቋል ማለት አይደለም። አሁን በፌደራል ደረጃ እንዲሁም በክልል ደረጃ የተወሰኑ ለውጦች ተደርጓል። ይሄ የለውጡ አካል እንደሆነ መረዳት ያስፈልጋል። ምክንያቱም ቦታ የሚይዙ ሰዎች ስራው ወደፊት የሚያስገዱ ለውጥ ያመጡ የሚችሉ ሰዎች ናቸው። አንደኛ ከቦታ የተነሱት ሁሉ ሙሰኞች ስለሆኑ ከቦታ አልተነሱ ትክክል ያለባቸው እንዳሉ መንግስት በትክክል ያውቃል። ይሄንን ደግሞ ትክክለኛ መረጃ ብቻ ሳይሆን መረጃ አጠናክሮ ተጠያቂ መሆን ያለባቸው በሂደት ተጠያቂ ይሆናል። ምክንያቱም በታሪኩ እንደምታየው በጣም ትልልቅ ባለስልጣን የሆኑት ተጠያቂ ሆኖ አይተናል ማለት ነው። ይሄ የሚቀር ጉዳይ አይደለም። ነገር ግን ወደ ሌላ ቦታ ተሾሙ ለሚባለው የተሾሙ ሰዎች አሉ። ውጤታማ ባልሆኑበት ፖዚሽን ላይ ከዛ ተነስቶ ውጤታማ ሊሆኑ ወደምችሉ ምክንያቱም ችግር የሌለባቸው ነገር ግን የማስፈጸም ብቃታቸው ተገምግሞ ወደ ሌላ መሄድ ያለባቸው የሄዱበት ሁኔታ አለ። አምባሳደር የሆኑት አሁን በሚፈተሽበት ጊዜ ተገምግሞ ችግር አለባቸው ተብሎ የተነሱት ላይሆኑ ይችላል። ይሄ አንድ ላይ መደረግ አለበት። ነገር ግን ከሙስና ጋር የተያያዘው አንድ ነገር ማወቅ ያለብን መንግስትም በትክክል ተቀብሎት ይሄ የካይሰብሳብነትና የሙስና ችግር እየተንሰራፋ ለልማት በሚደረገው ቅስቀሳው ችግር ያፈጠረ እንደሆነ አውቆ ስራ እየሰራ ይገኛል። ከዚህ ተነስቶ ሌላ ቦታ ይሾማሉ የሚባለው ታሪክ ሆኖ ይቀራል። ይሄንን ያው ኖሬን የምናየው ይሆናል ማለት ነው። ምክንያቱም አንደኛ ሙስና መዋጋት የምንችለው ግልጽነት ሲኖር ነው። ግልጽነት የምኖረው ደግሞ ትክክለኛ መረጃ ህዝቡም በሚሰጥበት ጊዜና ሚዲያም ደግሞ ትክክለኛ መረጃ በሚፈልግበት ጊዜ የመንግስት ተቋማትም እንደዚሁ ግልጽ ሆኖ በሚሰሩበት ጊዜ እንደሆነ ይታወቃል። ይሄ እንዲሆን አሁን ሰዎችን መቀየር ብቻ ሳይሆን መንግስት የተያያዘው ግልጽነት የተፈለበት አሰራር እንዲኖርና ማንም ሰው ላጠፋው ተጠያቂ መሆንበት አሰራር እንዲዘረጋ እየሰራ እንደሆነ ማወቅ ያስፈልጋል። አው ሰዎች የሚያነሱት ምሸት ነው ማለት አይቻል። አንድ ቦታ ተነስቶ ሌላ ቦታ ይሾሙ የነበሩ ሰዎች አሉ። እነዚህ አንድ ቦታ አጥፍቶ ሌላ ቦታም ተጨማሪ ጥፋት እንዲያደርጉ ነው። እንደዚህ አይነት አሰራር ይቀጥል አይችልም። ለዛ ነው መንግስት በጥልቀት መታደስ ብሎ የተያዘው። ስለዚህ ይሄንን የድሮውን ታሪክ ብቻ ናሬት እያደረገን ከምን ኖር ዛሬ ህዝቡ መረጃን መስጠትና መቀበል መብቴ ነው ብሎ መብቱን በህጋዊ መንገድ ለማስከበር ከመንግስት ጋር መስራት አለበት። መንግስት ደግሞ ተጠያቂ መሆን ያለባቸው ለማንም እንደማይራራ ህዝቡ ማመን አለበት።
እንግዲህ ተጠያቂ የሆኑትን ገና ተጠያቂ ያደርጋል ነው የሚሉኝ። ሂደት ህዝቡም አድማጮችም እንዲጠብቁ ነው እርሶ እየነገሩን ያሉት። እና ወደሚቀጥለው ጥያቄ ሊሄድ በኢሜል
አንድ ነገር ላስታውስሽ። ይሄ እኮ ዛሬ የተጀመረ ነገር አይደለም። ሲስተሙ በተሻለ ሁኔታ ተጠያቂ መሆን ያለባቸውን ለይቶ ተጠያቂ የሚያደርግበት አሰራር እንዳለ ህዝቡ መጠራጠር የለበትም። እዛ ውስጥ ደግሞ ህዝቡ ራሱ የራሱ ሚና መጫወት አለበት። ምክንያቱም መስረጃ በትክክል የተገኘበት ሰው እንዲሁ ተጠያቂ ሳይሆን የሚቀጥልበት ሁኔታ እንደማይኖር ግን ማወቅ አለበት። ስልጣኑ እኮ የህዝቡ ነው። ይሄ መታወቅ አለበት። መንግስትን ሌላ ቦታ አድርጎ ህዝቡ ደግሞ ራሱን ሌላ ደሴት ውስጥ ሊያደርግ አይገባም። መታወቅ ያለበት ምንድን ነው? ይሄ የኔ ቤት ነው፣ ይሄ የኔ የራሴ ሀገር የራሴ መንግስት ነው ብሎ ማመንና ራሱ መሳተፍ አለበት።
ወደ ቀጣዩ ጥያቄ ሊሄድ ከዛ በኋላ ስልክ ደውሉልን ያሉትን አድማጮች አንድ አድማጭ እንደውልና ከእርሶ ጋር እናገናኛለን። ይሄም በኢሜይል ነው የደረሰን። አቶ ግዛው ይባላሉ ጠያቂው። የሀገሪቱ ሀብት ይላሉ፣ የሀገሪቱ ሀብት ለምንድን ነው በሁለት አካላት ቁጥጥር ስር የሆነው? በትግራይ ተወላጆችና በመከላከያ ስር ይላሉ። ሌላ በድምጽ የቀረበ ከሙስናና ከመልካም አስተዳደር ጋር የተያያዘ ጥያቄ አለን።
ሄሎ የተከበራችሁ የቪኦኤ ጋዜጠኞች ሰላምታዬ ይድረሳችሁ። ከዚሁ ከዲስ ጥያቄ እንደሚከተለው ይቀርባል። አቶ ኃይለ ማርያም በኢትዮጵያ ውስጥ ተቃውሞ ከተነሳ በኋላ ለህዝብ አንድ ነገር ብሎ ነበረ፣ ጥልቅ ተሃድሶ ያስፈልገናል፣ ሀብትን በከፍተኛ አመራር ደረጃ ለግል ጥቅም ማዋል አለ እኛ አካባቢ ብለዋል። በዚህም መሰረት ጥልቅ ተሃድሶ ያስፈልገናል ብለዋል። ያየነው ነገር ግን ሚኒስትሮችን ቦታ መቀየር እንጂ ጥልቅ ተሃድሶ አይደለም። ለምሳሌ መኩሪያ ኃይሌ ከከተማ ልማት ሚኒስትርነት ወርዶ አማካሪ ሆነ፣ ሬድዋንም አምባሳደር እንደሆነ የሰማነው እንደ ሪፖርተር ዘገባ ማለት ነው። በኢህአዴግ አነጋገር ጥልቅ ተሃድሶ ማለት ቦታ መቀየር ነው እንዴ? እነ ሙክታር ለምሳሌ ከስልጣኑ ወረደ። የመልካም አስተዳደር ችግር አለ ብሎ ነገር ግን አማካሪ ሆነ። ሰዎች ወይም ሚኒስትሮች ከስልጣናቸው ሲወርዱ ያጠፉት ነገር ለምንድን ነው የማይነገረው? ገንዘብ ይበላል፣ ሌላም ነገር ይሰራል። ከዛ በኋላ ይወርዱና ሌላ ቦታ ነው የሚሰጣቸው። ይሄ ቀልድ አይደለም ወይ? ሁለተኛ ነገር ደግሞ ኦህዴድን በተመለከተ ከፍተኛ መቀመጫ ያለው በኢትዮጵያ ፓርላማ ኦህዴድ ነው። መቀመጫ የመያዙን ያክል ለምንድን ነው ጠቅላይ ሚኒስትር ከኦህዴድ የማይመረጠው? በየትኛውም ቦታ ኮሊሽን ሲፈጠር አብዛኛውን ወንበር የያዘው ነው ስልጣን የሚይዘው ወይም ጠቅላይ ሚኒስትር የሚሆነው። ከዛ በኋላ ነው መንግስት የሚመሰረተው። ትልቁን መቀመጫ ይዞ ግን እስከ ዛሬ ድረስ ጠቅላይ ሚኒስትር ከኦሮሞ ወይም ከኦሮሚያ ሲፈጠር አላየንም። ምንድን ነው የዚህ ነገር ምክንያት? በእስራኤል በጀርመን ኮሊሽን ሲፈጠር አብዛኛውን መቀመጫ ያሸነፈው ነው ጠቅላይ ሚኒስትር የሚሆነው። በኢትዮጵያ አይታይም። ለምንድን ነው ይሄ?
አመሰግናለሁ። አቶ ግዛው ያነሱት የሀገሪቱ ሀብትን በተመለከተ አንደኛ እኔ የሀገሪቱ ሀብት በሁለት ያውም ደግሞ በአንድ ክልል ተወላጆችና በመከላከያ ተይዟል የምለው የኦዲት ሪፖርት የለኝም እና በዚህ ላይ ትክክለኛ መረጃ በምናገኝበት ጊዜ ትክክለኛ መብራሪያ መስጠት የምንችል ይሆናል። ነገር ግን እንዲሁ አሰራሩን በምናይበት ጊዜ የኢትዮጵያ ሕገ መንግስት ማንም ሰው የመልማት መብት እንዳለው ያስቀምጣል። የአንድ ክልል ተወላጆች ብቻ ሀብት እንዲያካብቱ የሚፈቀድ ስርዓትም አይደለም ያለው። ስለዚህ እኔ እስከማውቀው ድረስ እንግዲህ ግልጽ የሆነ የኦዲት ሪፖርት ስለሌለ ጊዜ የሚፈታው ጉዳይ ይሆናል ማለት ነው። የመከላከያን በተመለከተም እንደዛው እንደምታውቀው በተለያዩ ሀገራት ውስጥ መከላከያ ትልቅ ሚና ይጫወታል። የሀገር ደህንነት ሉዓላዊነትን ከማስጠበቅ አልፎ ሀገራት በልማት እንዲያድጉ ለምሳሌ እስራኤል እንደ ምሳሌ መውሰድ እንችላለን። ሌሎችም ሀገራት መከላከያቸው ኢንጂነሮችም ናቸው። መከላከያ ደግሞ ለዜጎች የቆሙ ህይወታቸውንም ደግሞ ለዜጎች ደህንነት ህይወታቸውን ሳይሰስቱ የሚሰጡ ናቸው። ስለዚህ በእኔ እይታ እንግዲህ እነሱ ነው ሀብት የያዙት የተባለው። እንደዚህ ከሆነ የሚገዙ በስርዓት የለም ወደምለውም ስለሚወስደን በዚህ ላይም ትክክለኛ የሆነ መረጃ መሰረቱ ራሱ በግልጽ ስለማይታወቅ በጊዜ ሂደት የምናየው ይሆናል ማለት ነው። እኔ እንደማውቀው ግን የኢትዮጵያ መከላከያ የተለያዩ ስራዎችን ወይ ደግሞ ተቋማት አሉ። ኢንጂነሪንግ በጣም ሀገሬን የሚለውጥ ስራ እየሰሩ እንደሆነ እናውቃለን። ሀብቱ ግን የማውቀው ሀብቱ የህዝብ ነው እንጂ ሀብቱ የመከላከያ እንደሆነ አይደለም ማውቀው ማለት ነው። የጥልቅ ተሃድሶውን ያው ቅድም ጠቅሼ ያለው አንደኛ እንደዚህ ተሾሙ የተባሉ ሰዎች አንድ ነገር ማወቅ አለብን። ከቦታ በምነሱበት ጊዜ ሁሉም ስልጣናቸውን በአስቱን ለማበልጸግ ሞበት ሁሉም አይደለም። የሚመለከታቸው አለ፣ የማይመለከታቸው አለ። አንዳንዶቹ ፓርቲውን እንደ ፓርቲ ማለት ነው። ምክንያቱም ልማታዊ ዲሞክራሲያዊ መንግስት በፖለቲካም ብስለት መመራት አለበት። ዲሞክራሲ ማበልጸግ ላይ መስራት ያለባቸው ሰዎች በመልካም አስተዳደር እንዲሰሩ ሀሳብ የሚያመለጩ ሰዎች የተመደቡበት ሁኔታ ይይዛል። ነገር ግን ተጠያቂ መሆን ያለባቸው ተጠያቂ አይሆኑም ማለት አይደለም። ይህንንም እንደዚሁ ብንወስድ ጥሩ ይመስለኛል። አንድ ነገር ደግሞ ለውጡ የመጣው እኮ ሜሪት ላይ ወይ ደግሞ እውቀት፣ ችሎታ ላይ፣ ልምድ ላይ የተመሰረተ አገልግሎት እንዲሰጥ የሚችሉት እድል እንዲኖር ለማድረግ ነው። ይሄ ደግሞ የተደረገ እንደሆነ እናውቃለን። ክልሎች ሰርቶ አልጨረሱም፣ እየጨረሱ አሉ። እስከ ቀበሌ ድረስ እስከ ሲቪል ሰርቨንቱ ድረስ በምወርድበት ጊዜ አሁን የሚነሱ ጥያቄዎች ምላሽ ያገኛሉ ብዬ ነው የማምነው። ጠቅላይ ሚኒስትርነትን ጉዳይ ጠቅላይ ሚኒስትር ይሁን ሌሎች ባለስልጣናት የሚሾሙበት ሂደት አለው። የበላይነት ያገኘው የፖለቲካ ፓርቲ እንደ ኢህአዴግ ማለት ነው አሰራር አላቸው። ያ ለጠያቂው ግልጽ ካልሆነ በዲሞክራሲያዊ ሁኔታ እንደምመረጥ ነው የክሌዘር ይሁን ተብሎ የሚደረግ አይመስለኝም እስከማውቀው ድረስ ማለት ነው። ኢትዮጵያ በፓርላመንታሪ ሲስተም እንደምትመራ ይታወቃል። ፕሬዚደንሻል እንዳልሆነ በቀጥታ ብዛት ያለው ድምፅ ወይ ደግሞ መቀመጫ ያለው ሰው ይመርጣል የሚል ሲስተምም አይደለም። በዛ አካሄድ የምንሄድ ከሆነ ስህተት ሊሆን ይችላል ማለት ነው። ለዛ እኮ ነው አሰራር አለው ያልኩት ማለት ነው። ስለዚህ ከገንቤላም ከቤኒሻንጉል ከኦሮሚያም ከትግራይም ከደቡብም ካሉት ከ16 በላይ ከሚሆኑ ብሔሮች ሰው ጠቅላይ ሚኒስትር ሊሆን ይችላል። የማይሆንበት ምክንያት አይታየኝም ማለት ነው። እንግዲህ ለወደፊት የሚሆነውም ደግሞ አብረን እናያለን ማለት ነው።
እሺ፣ ጠያቂያችን መስመር ላይ ናቸው። ማልበል አድማጭ
አበበ ባለው እንደው ከነቀምቴ አሁን እሳቸው ነበሩ የኦሮሚያም የኦሮሚያ ቲቪ እና ኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ አባል ነበሩ ከዚህ በፊት ግን ምንም ለውጥ የሌለው ነገር እንደ ጥሩ ነገር የቦርድ አባል እንደነበሩ ተደርጎ ሲገለጽ እንዴት ይስማቸዋል ለማለት ፈልጌ ነው።
በድምጽ የቀረበ ደሞ ሌላ አለ።
ቶሎ ይጥራብሽ።
ሰላም ቪዎች እንደምን አላችሁ? ምደውለው ከቨርጂኒያ ነው። በኢትዮጵያ መንግስት ቃል አቀባይ ለሆኑት እርሶ በኢትዮጵያ መንግስት ስም በተለያየ መግለጫዎችንና ለጥያቄዎችን መልስ ሲሰጡ ከርመዋል። በዚህም እናመሰግናለን። የኔ ጥያቄ ደግሞ እውነት በአሁኑ ሰዓት በኢትዮጵያ ውስጥ የኢትዮጵያ ሕዝብ እየታሰረ እየተደበደበ ነውና በተደጋጋሚ በሚጠየቁበት ጊዜ ይሄ ነገር እየተደረገ አይደለም፣ ሕግ ፊት ማመልከት ይችላሉ እያሉ መልስ ሲመልሱ ልክ ኢትዮጵያ ውስጥ እንዳልነበሩና ይህን ጉዳይ ጭራሽ እንዳላዩ ሆነው ነው የሚናገሩት። እስቲ እንዲያው በእግዚአብሔርም ስም እርሶም ከመጡበት አካባቢ ይሄ ጉዳይ በጣም አሳሳቢ በሆነ ደረጃ ሰዎች እየተሰቃዩ ነውና በኢትዮጵያ ሕዝብ ስም እንዲያው ትክክለኛው መልስ አይደለም ወይም ነው ብለው እንዲመልሱልኝ ነው መልስ ካለው። አመሰግናለሁ። ስዩም አድባህ ነኝ ከቨርጂኒያ።
እሺ አቶ ስዩምን ለጥያቄያቸው እናመሰግናለን። ዶክተር ነገሪ ሌንጮ።
ጥሩ። እንግዲህ የኢቢሲ እና የኦሮሚያ በተመለከተ አንደኛ ምን ስራ እንደነበረ ከሌሎች ቦርድ አባላት ጋር ምን ስራችን እንደነበረ ያው እዛ ውስጥ የነበሩ ሰዎች ስለሚያውቁ ለውጡ እንደምንጠብቀው እንዳልሆነ እኔ የምመሰክረው ስለሆነ፣ ነገር ግን ደግሞ ለወደፊት አይለወጥም ብለን እንደማናምን እነዚህን ተቋማት የተሻለ አገልግሎት ለዜጎቻችን እንዲሰጡ መሰረት እንደተጣለ ጠያቂውም ይረዳሉ ብዬ ነው የማምነው። ምናልባት ከተወሰነ ጊዜ በኋላ እነዚህ ተቋማት ይዘታቸው ሁሉ ነገሩ ተሻሽለው ሊያዩት ይችላሉ ብዬ ነው የማምነው እና ተስፋ ባይቆርጡ እና ቢጠብቁ ጥሩ ነው። ነገር ግን እኔ ያልኩት ለእኔ ምስጋና ይቅረብልኝ እያልኩ ስላልሆነ ትልቁ ነገር እነዚህ ተቋማት የህዝብ ተቋማት ስለሆኑ ህዝብ የሚጠብቅባቸውን አገልግሎት እንደሚሰጡ ቸውም ቢያበረታቱና የድርሻቸውን ቢወጡ ጥሩ ይመስለኛል። አስተያየት እየሰጡም ቢሆን ማለት ነው። አሁንም ደግሞ በተሰጠኝ ኃላፊነት የተሻለ አገልግሎት እነዚህ ተቋማት እንዲሰጡ የበኩሌን ድርሻ እወጣለሁ። በዛው ብናልፈው ጥሩ ይመስለኛል። ሌላ አሁን የተነሳው ኢትዮጵያ ውስጥ ሰዎች የተደበደቡ የታሰሩ የሞቱ ለተባለው ችግር አልነበረም ብዬ የተናገርኩበት ጊዜ አልነበረም። ችግሮቹ የሚከሰቱበት ሁኔታ ሊለያዩ ይችላሉ፣ ምክንያቶቹ ሊለያዩ ይችላሉ። እኔም እንደ መንግስት አካል አንድ ሰው እንኳን እንዲገደልም አላምንበትም። ምክንያቱም ንብረት መተካት እንችላለን፣ የሰው ህይወት ግን መተካት አንችልም እና በዚህ ላይ የመንግስት አቋም እንደሆነ አድርገን የኢትዮጵያ መንግስት የኢትዮጵያን ዜጎች እየገደለ ነው ብለን መደምደም አንችልም። ስህተቶች ይፈጠራሉ። እነዚህ ስህተቶች ደግሞ በማን ተከሰቱና ተጠያቂ መሆን ያለበት ማን እንደሆነ መንግስት እንዲጣራ ጥረት እያደረገ እንደሆነና በሂደት ደግሞ ለህዝብ ሪፖርት እንደሚደረግም እንዲያውቁ ፈልጋለሁ። ነገር ግን ተቋማት አሉ። አሁን ሰዎች ሄዱ አቤት ማለት ይችላሉ በምንልበት ጊዜ ኮማንድ ፖስት ማለት ዞሮ ዞሮ ከሌላ ሀገር የመጡ አይደሉም። እነሱም የህዝብን ጥያቄ ለመመለስ የተቀመጡ ናቸው። እነሱም ብቻ ሳይሆኑ ደግሞ በፊት የነበሩት ከፌዴራል እስከ ቀበሌ ድረስ ችግሮች ቢኖሩ እንኳ መንግስት አሁን እያስተካከለ ያለው የቢሮክራሲ ቅድም ለተነሳው ችግር መንግስት ራሱ አምኖ እያስተካከለ እንደሆነ እንዳለ ሆኖ እነዚህ ተቋማት ስራ አቁሟል ማለት አይደለም እና ዜጎች ራሳቸው ተጠይቆ ቢመልሱ ጥሩ ይመስለኛል። አልፎ አልፎ ችግሮች የሚፈጠሩት በስሜታዊነት በህግ ተጠያቂ የሆነው አካል የጸጥታው አካል አንዳንድ ጊዜ በምፈጸመው ስህተት አይከሰትም ማለት አይደለም። ይሄ ግን የመንግስት ተቋም ነው ብለን የግለሰቦችን መደምደም ትክክል አይደለም እና የጸጥታ አካሉም ይሁን ግለሰቦች ከህግ በላይ ስላልሆኑ ይህንን በሂደት የምናየው ይሆናል እና በፈጣሪ ስም ስላሉ እኛም ያው እንደምታውቀው የኢትዮጵያ ህዝብ በፈጣሪ የሚያምን እንደሆነ እናያለን። እዚህ የመንግስት አካል ስለሆነ ያንን የምንክደውና የሌለ ነገር የምንናገር አድርጎ ባይ ጥሩ ነው ለማለት ነው።
እሺ ዶክተር ነገሪ እንደው አንድ ነገር ለማስገንዘብ ያህል ልብ ብለው እንደሆን ጥያቄዎቻችን አሁን የሚሽከረከሩት በብዛት ጥያቄ የመጣልን በሰው መብት ዙሪያ ነው። በዚህ በሬዲዮ ጣቢያ እንኳ ሶስት ልጆቹን ስላጣ አንድ ሰው ሶስት ልጆቹ በታጣቂዎች ስለተገደሉባቸው ወላጆች ዘግበናል። ልጇ ተገሎባት የልጇ አስከሬን ላይ ቁጭ በይ ስለተባለች እናት ዘግበናል እና ዞሮ ዞሮ የሰው ጥያቄ እኔ እንደሚመስለኝ የሚያመለክተው ምንድነው? ይሄን የሚሰሩ ሰዎች ይጠየቃሉ ወይ? እርሶ ባሉት ግልፍተኛ ሆነውም ይሁን በሆነ ነገር ተጋጭተውም ይሁን እርሶም ቀደም ሲል እንዳሉት ሀብት ይተካል፣ የሰው ልጅ ግን አይተካም። መንግስት ደግሞ ለአንድ ህዝብ ጠለላ ነው፣ ታዛዥና ተንከባካቢ ነው እንጂ። ግን እንዲህ አይነቱ ሁኔታዎች በሚከሰቱበት ጊዜ ሰዎች ተጠያቂ ይሆናሉ ወይ? ለሚወስዱት እርምጃ ለፍርድ ይቀርባሉ ወይ? ይቀጣሉ ወይ? ይታሰራሉ ወይ? እስከዛሬ ድረስ ነጻ እርምጃ ሰው ላይ የወሰደ ሲዘገብ እንግዲህ በሚዲያ አልሰማንም። እገሌ ሰዎችን እንዲገሉ እርምጃ ተወስዶበታል የሚል
ለነሳሽው ጥያቄ ያው በተለያዩ ጊዜ እንደተነሱ አስታውሳለሁ። አሁን በጣም ጸያፊ የሆነ ሰውን ገለው በሶሬታ ላይ ተቀምጦ መባለው ይሄ ከአንድ ኢትዮጵያዊ የምንጠብቀውም አይደለም። እንደዚህ አይነት ተግባር ፈጽሞ ተጠያቂ አይሆንም ብሎ ሰው ካሰበ ይሄ ትክክል አይደለም። እና ተጠያቂ የሆኑ ሰዎች በግልጽ ፐብሊካል ሆነ ለህዝብ አልታወቀም ለሚባለው በሂደት አጣርተን ይህንን መረጃ ህዝቡ እንዲሰማ ማድረግ ይቻላል። አንድ ነገር ግን የህግ የበላይነት ሰዎችን በዘር፣ በሃይማኖት፣ በየትኛውም በቀለም አይለይም። ይሄ እንዲያድግ ነው ኢትዮጵያ ውስጥ የምንፈልገው። የህግ የበላይነት መኖር አለበት። ስለዚህ የሰው ልጅ በግፍ ተገድሎ የገደሉ ሰዎች ተጠያቂ የማይሆኑበት ምክንያት የለም። መከላከያ ሰራዊቱም ቢሆን ፖሊሶች ደግሞ የተፈለጉት የዜጎችን ደህንነት ለመጠበቅ እንደሆነ መታወቅ አለበት። በአንድ በኩል የዜጎቻችን አመለካከትን በዛው መሰረት መቀረጽ አለበት። ስህተቶች በሚፈጠሩበት ጊዜ ግን ማንም ሰው እንደሚጠየቅ በግልጽ መታወቅ አለበት። ያልታወቀ ነገር ደግሞ ሂደቱን ጠብቆ ለህዝብ ይፋ ይሆናል እና ይህንን በዚሁ መልኩ ብንረዳ
ለጥያቄው መልስ ይቀጥላል።